የአሜሪካ ድምጽ ራዲዮ ጣቢያ ነው።
አባታችን ሴቶችን በማብቃት ላይ በጣም የሚያምን ነበር በዛን ጊዜ እና ምንም ነገር አያቅትሽም ምንም ለይቱም ማድረስ ይቻለሽ እያለ ነው ያደኩት እና ጆሮዬ ላይ እስከዛሬ የምሰማው እሱ ነው። አንድ ፈተና ላይ ትደርስ የተባልኩት ይሄን ነው መጋፈጣለብኝ ነው እግዚአብሔር ይመስገን እንወጣዋለን።
ባለፈው ሐሙስ በኒውዮርክ በ74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተገኝተው ንግግር ያሰሙት ፕሬዝዳንት ሳህለወርቅ ዘውዴ ናቸው። ለአሜሪካ ድምጽ በተለይ የሰጡትን ቃለ ምልልስ ይዘናል። ዜናውን ተከትሎ ይቀርባል። ወጣትነትና የሥራ ዕድል። ወጣት ለወጣት በሚል ስብስብ ከ6000 በላይ ወጣቶች በተለያዩ ጉዳዮች ላይ አጀንዳ ቀርጸው ስለ ሥራ ፍለጋ፣ ስለ ትምህርት ዕድሎችና ስለ ተለያዩ ሙያዊ እገዛዎችም እንደሚረዳዱ ተጠቁሟል። ዘገባለን። በምዕራብ አፍሪካ ሀገሮች የሚታየው የሀብት ስርጭት ልዩነት እጅግ አሳሳቢ ደረጃ ደርሷል ይላል አንድ አዲስ ጥናት። የሰብአዊ መብት አያያዝና የኢትዮጵያ ሰብአዊ መብት ኮሚሽንን ቅኝት የያዘ ዝግጅት ለምሽቱ ከተሰናዱት በርከት ያሉ ዘገባዎችና ቅንብሮች ውስጥ ናቸው። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብርልናለች። አሁን ወደ ቀዳሚው የሰዓቱ የዓለም ዜና።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ሳየ ነኝ። ዲሞክራቱ የዩናይትድ ስቴትስ የተወካዮች ምክር ቤት የስለላ ጉዳይ ኮሚቴ ሊቀመንበር የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከኡክራይኑ ፕሬዝደንት ጋር በስልክ ተነጋገሩ ስለተባለው ጉዳይ ምስጢር አወጣ ከተባለው ተቆርቋሪ ዜጋ ለመስማት ስምምነት ላይ መድረሱን ገልጸዋል። ተቆርቋሪው ዜጋ አወጣ የተባለው ምስጢር በፕሬዝደንት ዶናልድ ትራምፕ ላይ ከስልጣን ወደ ማውረድ ሊያመራ የሚችል ክስ ለመመስረት ያስችል እንደሆነ ምርመራ እንዲካሄድ ማድረጉ የሚታወቅ ነው። ከተቆርቋሪው ዜጋ መስማት የምንችለው የሰውየው ማንነት በማይታወቅ መልኩ እንዲሆን የሚቻለውን ያህል ጥንቃቄ እያደረግን ነው ሲሉ አዳም ሼፍ ኤቢሲ ለተባለው የአሜሪካ ቴሌቪዥን ተናግረዋል። ተቆርቋሪው ዜጋ ያወጣው ምስጢር ፕሬዚደንት ትራምፕ እንደ አውሮፓ አቆጣጠር ባለፈው ሐምሌ 25 ቀን ከኡክራይን ፕሬዚደንት ጋር በስልክ በተነጋገሩበት ወቅት የቀድሞ ምክትል ፕሬዚዳንት ጆ ባይደን እና ልጃቸው ሃንተር የሰሩት ጥፋት ካለ ለማወቅ ምርመራ እንዲያካሄዱ ወትውተዋቸዋል እንደሚል ተገልጿል። ዓላማው በመጪው ዓመት በሚካሄደው ምርጫ ፕሬዚደንት ትራምፕን ለመተካት እየተወዳደሩ ያሉትን ዲሞክራት ጆ ባይደንን የምርጫ ሂደት ለመጉዳት ነው። በስልክ ያደረጉትን ንግግር ለምክር ቤቱ ያቀረቡት ፕሬዝደንት ትራምፕ በበኩላቸው ያጠፋሁት ነገር የለም ማለታቸውን ቀጥለዋል። የአፍጋኒስታን ባለስልጣኖች ትላንት የተካሄደውን ምርጫ ውጤት እየቆጠሩ ነው። የምርጫና የጸጥታ ጉዳይ ባለስልጣኖች በምርጫው ሂደት የተሻለ ተግባር ያከናወኑ ቢሆንም በምርጫው ውጤት ምክንያት የሚፈጠሩ አለመግባባቶች በሀገሪቱ አለመረጋጋት ሊያስከትሉ ይችላሉ የሚል ስጋት አሳድሯል። የአሜሪካ ድምጽ ዘጋቢዎች በዘገቡት መሰረት በካቡልና በሌሎችም የሀገሪቱ ክፍሎች ባዶ የምርጫ ጣቢያዎችና ባዶ የድምጽ መስጫ ሳጥኖች ይታዩ ነበር። ድምጽ ለመስጠት የሚወጡት መራጮች ቁጥር በታሪክ ታይቶ በማይታወቅ መልኩ ዝቅተኛ እንደሚሆን ተገምቶ ነበር። በታሊባን በኩል ሲሰነዘሩ የቆዩ ዛቻዎችና የመራጮች በተወዳዳሪዎቹ ደስተኛ አለመሆን እንዲሁም ሁለት ጊዜ ዘግይቶ የነበረው ምርጫ ይካሄድ ይሆን የሚለው ጥርጣሬ ከምክንያቶቹ መካከል ናቸው ተብሏል። የሆንግ ኮንግ ፖሊሶች ዛሬ በከተማይቱ የግብይት ማዕከል በተካሄደ የዲሞክራሲ ደጋፊ ሰልፍ ላይ እምባስ መጭ ጋዝ ተኩሰዋል። ሰልፈኞቹ ግን ለሆንግ ኮንግ ቁሙ፣ ለነጻነት ታገሉ የሚል መፈክር እያሰሙ የመንግስት መስሪያ ቤቶች ወደሚገኙበት ቦታ አምርተዋል። በአንጻሩ ደግሞ በብዙ መቶዎች የሚቆጠሩ ቻይና በሆንግ ኮንግ ላይ የሉዓላዊነት ቦታ እንዲኖራት የሚደግፉ ሰዎች ዛሬ ማለዳ በከተማይቱ የባህል ማዕከል ሰልፍ አድርገዋል። ሮይተርስ የዜና አገልግሎት በዘገበው መሰረት እኔ የቻይና ዜጋ ነኝ የሚሉ መፈክሮች ያሰሙ ነበር። ሰልፎቹ ዛሬ የተካሄዱት የቻይና ህዝባዊ ሪፑብሊክ 70ኛ ዓመትን በመጪው ማክሰኞ ለማክበር ዝግጅት በሚካሄድበት ወቅት ነው። በመጨረሻም በአስር ሺዎች የሚቆጠሩ ሩሲያውያን ቀዝቃዛ አየርና ዝናብ ሳይበግራቸው በማዕከላዊ የሞስኮ አደባባይ ተሰልፈው ውለዋል። የአካባቢ ምርጫዎችንና አጠቃላይ የሀገሪቱ የፖለቲካ ስርዓትን ኢላማ ያደረጉ የተቃውሞ ሰልፎች ሲካሄዱ የቆዩ ሲሆን ተቃዋሚ ቡድኖች ሲታይ የቆየውን የተቃውሞ ድባብ ለማጠናከር ነው የተሰባሰቡት ተብሏል። በያዝነው ወር ቀደም ሲል ምርጫ ከተካሄደ ወዲህ የዛሬው ሰልፍ ሊብራል አቋም ያላቸው የፖለቲካ ቡድኖችና አጋር ፓርቲዎች ያደረጉት የመጀመሪያ መሰባሰብ እንደሆነ ተገልጿል። ቀደም ሲል የተደረገው ምርጫ ሁኔታ በተለይም ተቃዋሚ ተወዳዳሪዎች በምርጫው እንዳይወዳደሩ መከልከላቸው በብዙ ዓመታት ውስጥ ያልታዩ አይነት ግዙፍ የተቃውሞ ሰልፎች እንዲካሄዱ ምክንያት ሆኗል። አድማጮች፣ የምሽት ዜናችን እዚህ ላይ አብቅቷል።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ስርጭታችንን ታቀናብርልናለች። አሁን ወደ ቀዳሚው ቅንብር በመግቢያችን እንዳስተዋወቅ ነው ቀዳሚው የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በተለይ ከአሜሪካ ድምጽ ጋር ያደረጉት ቃለ ምልልስ ነው። ፕሬዝዳንት ሳህለወርቅ ባለፈው አመት በኒውዮርክ 74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ተገኝተው ንግግር ማሰማታቸውን ዘግበናል። ጉባኤውን ለመዘገብ ወደዚያ የተጓዘው ባልደረባችን ሰለሞን አባተ ነው ፕሬዝዳንት ሳህለወርቅን ያወያየው። የቃለ ምልልሱን የመጀመሪያ ክፍል እንሆ።
እጅግ በጣም አመሰግናለሁ ክብርት ፕሬዚደንት። እስቲ በቅድሚያ ጊዜውንም በአግባቡ ለመጠቀም በጣም የተጣበበ ጊዜ ነው ያሉት፣ የተሰጠችን ጊዜም እጅግ የተወሰነች ናት እና አጠር አጠር እያደረግን አንዳንድ ነጥቦችን እናንሳ። ስለ ራሱ ትንሽ አጫውቱን እስቲ ክብርት ፕሬዚደንት።
ስለ ራሴ በማፈልገው ጥያቄ ነው የሚያስጀምር። ከየት ልጀምር? እኔ የአራት ሴቶች ልጆች መካከል ታላቅ ነኝ። ሴት ብቻ ያለበት ቤት ውስጥ ነው ያደግኩት። ሁላችንም ሴቶች ነን። ወላጆቻችን ግን በተለይ አባታችን ሴቶችን በማብቃት ላይ በጣም የሚያምን ነበረ በዛን ጊዜ እና ምንም ነገር አያቅትሽም፣ ምንም ለይቱም መድረስ ትችያለሽ እያለ ነው ያደግኩት እና ጆሮዬ ላይ እስከዛሬ የምሰማው እሱ ነው። አንድ ፈተና ላይ ስደርስ የተባልኩት ይሄን ነው መጋፈጥ አለብኝ ነው። እግዚአብሔር ይመስገን እንወጣዋለን። ፈረንሳይ ትምህርት ቤት ፈረንሳይ ሀገር ነው የተማርኩት። ከተመለስኩ በኋላ የመንግስት ሰራተኛ ሆኜ ነው
የውጭ ጉዳይ ሚኒስትር
ትምህርት ሚኒስትር ነው። እዛም ሆኜ እንኳን በወቅቱ አመራር ውስጥ ትምህርት ሚኒስቴር ብቸኛ ሴት ነበርኩ የመምሪያ ኃላፊ ስለነበርኩ። ውጭ ጉዳይ ብዙም ጊዜን በአምባሳደርነት ነው የቆየሁት። 20 ዓመት የኢትዮጵያ አምባሳደር ነበርኩ። አብዛኛውን ጊዜን አፍሪካ ላይ ነው፣ ፈረንሳይኛ ተናጋሪ አፍሪካ። 10 ዓመት ጅቡቲ ፈረንሳይ፣ ከዛ በኋላ ለአፍሪካ ህብረት አምባሳደር እና የውጭ ጉዳይ ውስጥ የአፍሪካ ጉዳዮች ዳይሬክተር ጀነራል ነበርኩ። ከዛ ላይ ነው የተባበሩት መንግስታት የወሰደኝ። እዛም ስገባ አሲስተንት ሴክሬታሪ ጀነራልነት መካከለኛ አፍሪካ አገሪቱም ለማረጋጋት የተቋቋመ የተባበሩት መንግስታትን ጽህፈት ቤት ነበር መመራው። የእሳቸው የዋና ጸሐፊ መልእክተኛ ሆኜ ለሰባት ዓመት ተኩል ገደማ ደግሞ በአንደር ሰክረታሪ ጀነራልነት ናይሮቢ የሚገኘው የተባበሩት መንግስታት መቀመጫ አፍሪካ ላይ ጠቅላላ ደቡብ ላይ ሌላ መቀመጫ የለውም የእሱ ኃላፊ ነበርኩኝ እና ለአራት ወር ተዛወሬ ወደ አዲስ አበባ የተባበሩት መንግስታት ዋና ጸሐፊ በአፍሪካ ህብረት ልዩ መልእክተኛቸው እና ለዛ የተቋቋመ ቢሮ ኃላፊ ሆኜ በአገሬ ላይ አንደር ሰክሬታሪ ጀነራል ደረጃ ተደርጌያለሁ። የተነገረኝ በተባበሩት መንግስታት ታሪክ ውስጥ እንደዚህ አይነት አላጋጠመም። የሚለሙ አገሮች ተወላጅ የሆነን ሰው በአገር ውስጥ ለኔ በአገሬ ውስጥ በዚህ ደረጃ እንድሰራ ተደረጋለው ያ እንግዲህ እምነትንም ያሳያል የጥቅም መጋጨት አይኖርብኝ መንግስት ሰራተኛ ወኛ ነውኩት የኔ ዲኤንኤ መንግስት ማገልገል ነው በሌላ በኩል የተባበሩት መንግስታት አለ እኔ ሁሌም የምለው አይጋጭ ድርጅቱም የኛ ነው እኛ ማበላገር ነን እንደውም መስራች ሀገር ነን ከና ራክተር ብቻ ነው ተራው እዚህ ቦታ ላይ ነው
ግን በዛን ጊዜ ውስጥ የሰጉት ሁኔታ ተፈጥሮ ነበር የጥቅም ግጭት እንደዚህ ይባለው ነገር
እንደውም
ክብርት ፕሬዚደንት እርስዎን ለፕሬዚደንትነት ጠቅላይ ሚኒስትሩ ያጨወት ጊዜ እና በፓርላማው ፊት የቀረቡ ጊዜ ድንገት ነው ባልተጠበቀ ሁኔታ ነው አንደኛ ሴት ፕሬዚደንት የቀረበችው ሁለተኛ እርስዎ የሆኑት ካሉት ልምድ አሁንም ከነገሩን ከችሎታው የሚያውቁትን በቅርብ ብዙ እንደሚመሰክሩ ሎታብሮ የሰሩም በተለያዩ አካባቢዎች የሚያውቁም አባከኗቸው የሚል ቅሬታ ነበራቸው ይልቅ ከፕሬዚደንትነት ይልቅ ምን አለ ይበልጥ የሚንቀሳቀሱበት የወሳኝነት አቅም ያለበት ቦታ ቢመድቧቸው ነው የሚል ቅሬታ ያቀረቡ ሰዎች ነበሩ ምክንያቱም በኢትዮጵያ ህገ መንግስት መሰረት ፕሬዚደንቱ ያስፈጻሚነት ስልጣን ስለሌለው ማለት ነው ምን አለ ያስፈጻሚነት ስልጣን ያለው ቦታ ያስቀምጧቸው ኖሮ ይያሉ ወጭ የሚናገሩ ሰዎችን ሰምቻለሁ እርሱ ምን ያስባሉ
አይ እኔ ጠየቁኝ ጠቅላይ ሚኒስትሩ አገሬን ማገልገል እድል እንደገና ማግኘቴ በጣም ነው ደስ ያለኝ እና ምችለውን ያህል አገለግላለሁ ብዬ ነው እንግዲህ እኔ ካጠራቀምኩት ልምድ ከደረስኩበት እድሜ አኳያ መልሽ የምሰጥበት ጊዜ ነው እንጂ እኔ ምንም ለማስመስከር መገባበት መሰራው ስራ የለኝም ካሁን ወዲያ ብዬ ነው ማምነው ስለዚህ ማቃተን ለሀገር ለማዋል ብዬ ነው እዚህም ላይ ሞክራል በጣም የተባብሮ መስራት መንፈስ ካለ ይሄ ደግሞ አለ እና ጠቅላይ ሚኒስትር ላይ መስራት ይችላል
አዎ መቼም ከህገ መንግስቱ ወጣ ባለ ሁኔታ እርሶ መደበኛ ፕሬዚዳንት ሆነው ይከተላሉ የሚልም ነገር ለብዙዎች ዘንድ ካሉት ከገለጹትም ልምድ በኢትዮጵያ ህገ መንግስት መሰረት ግን ጦርም ገንዘብም ተክልሎ ያዘውና የሚያዝበት ጠቅላይ ሚኒስትሩ ሆኖ ያለ ጠቅላይ ሚኒስትሩ ያምባገነንነት ስሜት ባንጸባረቀ ጊዜ አይቻለም የሚል መሪ አጠገቡ ያስፈልገዋል ታይቶም ያውቃል በቅርብ የኢትዮጵያ ታሪክ ውስጥ ለምሳሌ በዶክተር ነጋሶ ጊዳዳና አባቱ መለስ ዜናዊ መካከል ተፈጥሮ የነበረው እና እርሶ ጠቅላይ ሚኒስትሩ ዶክተር አብይም ይሁኑ ሌላ ጠቅላይ ሚኒስትር ያንን ያህል አቅም ያለው ባለስልጣን አንዳች አጓጉል የሆነ ነገር ሲያደርግ ቢያዩ ወይም ቢያስቡ መንገዱ ልክ አይደለም ብለው ቢያስቡ አይቻልም የሚል አቅም ይኖረዋል ተባብሮ ከመስራት ጋር
እንደዚህ አይነት ሁኔታ ይፈጠራልም ብዬ አላስብም ከተፈጠረም ስንደርስበት እንነጋገር በግምት ብቻ ለሄድበት የሚገባ አይመስለኝም ምንድነው ዋናው ነገር የስልጣን ክፍፍል ማን ምን ያረጋል እኔ ከበላይ ያኛው ከበላይ የሚል ሳይሆን ዛሬ ኢትዮጵያ የምትጠይቀው ባለብን በጣም ብዙ ስራ ባለው መፈጸም ያለበት የህዝቡን ጥያቄዎች ማሟላት ወዘተ የግዛት ክርክርና እንትን ሊመጣ ይገባል ይላል እዚህ ጨዋታው ስነበ በኩል ያልከው
በተባበሩት መንግስታት ድርጅት ላይ ካነሱት ጉዳዮች ትልቁ ጉዳዮች አንዱ የጸጥታ ጉዳይ ነው ምክንያቱም ፕሬዚደንት የሀገሪቱ በመሆኑ ትልቁ ሐሳቡ አጀንዳው ሆኖ እንደገለጹት የኢትዮጵያውያን ጸጥታና ደህንነት ጉዳይ ነው በአሁኑ ጊዜ በተለይ ከምርጫውም ጋር ተያይዞ ብዙ ጥያቄዎች የሚያነሱ አሉ በምርጫውም ላይ የተለያዩ ሐሳቦችን የሚያንጸባርቁ አሉ ምርጫው መካሄድ አለበት መካሄድ የለበትም ኢትዮጵያ ልትበተን ትችላለች የለም ሰላማችን ይተበቃል የሚሉ ትናንት ነው ከትናንት ነው ዲያ ጠቅላይ ሚኒስትሩ እንዳንጸባረቁት አይነት ሐሳብ እንዲያነሱም አሉ የኢትዮጵያን ሰላም የኢትዮጵያን ሁኔታ እርሱ እንዴት ነው የሚያዩት እንዴትስ ነው እንደ ፕሬዝዳንት ወደ አንድ ሜዳ ወደ አንድ መድረክ እንዲመጡና ሰላም በሀገሪቱ እንዲሰፍን ማድረግ የሚችል
መቼም አንድ ነገር ላይ ለመነጋገር የመጣንበትን ከየት ተነስተን ነው የሚለውን ማየቱ ጥሩ ይመስለኛል እኔ ያን ጊዜ አዲስ አበባን ባልሆን በኢትዮጵያ ውስጥ ዛሬ 2-3 አመት የነበረው ሁኔታ በጣም አሳሳቢ ነበር። ህልውናዋን የሀገሪቷን የተፈታተነ ነበር። ከዛ መቼም ብዙ ርቀት ሄደናል የሚል ግምት ነው ያለ። እኔም ለራሴ ተጠይቄ ተባብረን እንስራ ብለን ስገባ እዚህ ቦታ ይሄን ቦታ ስቀበል እዛ ላይ እኔም ማምጣት የምችለውን ለማምጣት ነው። ስለምን አንጻራዊ የሆነ ሰላም እያገኘን ነው የመጣ ነው እየተረጋጋች ይመጣል። እኔ በስራዬ ብዙ ሀገሮችን አይቻለሁ። ብዙ አፍሪካ ሀገሮችን አይቻለሁ። እንደ ኢትዮጵያ አይነት ችግር እንደ ኢትዮጵያን ፈተናዎች ያል ብዙ ሀገሮች ችለው የሚቋቋሙት አይመስለኝም። ኢትዮጵያ ግን በታሪኳ የሚያሳየች ነች እንትን ይላል። ሰላም እኔ መሰረታዊ ጉዳይ ነው ነው የምለው። ሰላምን ለድርድርም ማቅረብ አንችልም። የኢትዮጵያ ህዝብ በመሰረቱ ሰላም ወዳድ ነው። ይሄን በታሪኳ አሳይቷል። በሰላም ደግሞ እጦት ሰለባ እንደሆነ ደግሞ እናቃለን። ስለዚህ እኔ ሰላም ዘለቄታ ያለው ነገር ሊሆን የሚችለው የሱ ፍላጎት ሲሟላ ነው። የህዝብ ፍላጎት አርቲ እንደው ምንድነው የሚያጋጨው ተብሎ እንደ ማንኛውም ነገር ልንገር። እኔ ያየሁት በእስራኤል ላይ ብዙ ጊዜ በንግግር ብዙ ነገር ይባላል። በቃል መግባት ብዙ ይባላል። ምን ይላል? ችግሩ የኢትዮጵያ ብቻ አይደለም፣ አህጉሪቱም ነው፣ ብዙም ሀገር ነው። ወደ መሬት ወረድ። ወደ መሬት ስንወርድ የግራስ ሩት የሚባለው ላይ ስንሄድ ነው የምናየው ትክክለኛው። ካለበለዚያ የፖለቲከኞች ትግል ነው። ህዝብን ላይዝ ይችላል፣ ደግሞ ለፖለቲካ ጥቅሜታ ሊውል የሚችል ነገር። እኔ የማስበው ለማንኛውም ዜጋ ቀይ መስመር ማስመር አለበት። ሁላችን ማለፍ የማንችለው ህይወት ውስጥ ዝም ብሎ ልቅ የሆነ አይደለም፣ ይገደባል፣ በህግ ይገደባል። ለምን ለራሴን የሀገሬን ሰላም አደጋ ላይ የምጥል ለኔም ጥቅም ቢሆን የምጥል ከሆነ ይህን መስመር ማለፍ የለብኝም የሚል እንትን መላበስ ይኖርብናል።
ስለዚህ ትንሽ ጠንከር ማለት ያስፈልጋል እንደ መንግስት የሚል አቋም ነው ያሉት።
መንግስት በህግ ያለውን ኃላፊነት እንዲወጣ ማለት እንደ የተሰጠው ተኩስ መንቀሳቀስ ይችላል፣ እያደረገም ነው።
በዚህ ጉዳይ ላይ ወደፊት መቼም ድሉን ካገኘን ሰፋ አድርገን ደግሞ እንደገና እንነጋገራለን። ክብርት ፕሬዝዳንት፣ ትንሽ ንግግርም የሚጠይቅ ነገር ስለሆነ እስቲ ወደ አንድ እርስዎን በግል ወደሚመለከቱት ጉዳይ ልምጣ። ያነሱት ጉዳይ ነው የሴቶች ጉዳይ ነው። የኢትዮጵያ መንግስት ለሴቶች እየሰጠ ያለውን ትኩረት የሚመለከት ነው። እርስዎን ራስዎን እንደ ምሳሌ አቅርበዋል የመንግስታቱ ድርጅት መድረክ ላይ። የኢትዮጵያ መንግስታት በተለይ በቅርብ ያሉት መንግስታት በሴቶች ጉዳይ ላይ ብዙ ሲናገሩ እንሰማለን። ስለ ሴቶች እኩልነት ብዙ ሲሉ እንሰማለን፣ የደርግ መንግስት ጀምሮ ማለት ነው። ምንድነው ለየት የሚያደርገው አሁን ያለው ሁኔታ?
አድማጮች፣ ፕሬዝዳንት ሳህለወርቅ ዘውዴ በተለይ ከአሜሪካ ድምጽ ጋር ያደረጉት ቃለ ምልልስ አልተቋጨም። ቀደም ብለን ለሰማነውና ለሌሎችም ሰለሞን ላነሳቸው ጥያቄዎች የሰጡትን ምላሽ ጨምሮ ተከታዩን በነገው ምሽት ይዞ ይመለሳል። ለአሁኑ ፕሬዝዳንት ሳህለወርቅን ለጊዜያቸው እናመሰግናለን። እግዜር ይስጥልን። የምትከታተሉት የእሁድ ምሽት ፕሮግራማችንን ነው። ተከታዩ ቅንብር ወጣትነትንና የሥራ ዕድል ፈጠራን ይመለከታል። ወጣትነትና የሥራ ዕድል የሚያወያይ ርዕስ ነው። ቁጥራቸው ከ6000 በላይ የሆኑ ወጣቶች ናቸው። ወጣት ለወጣት በሚል ተሰባስበው በተለያዩ ጉዳዮች ላይ አጀንዳ ቀርጸው ስለ ሥራ ፍለጋ፣ ስለ ትምህርት ዕድሎችና ስለ ተለያዩ ሙያዊ እገዛዎች እርስ በርስ ይረዳዳሉ ይላል። የዚህ ፕሮግራም መስራች ቃለ ወንጌል ተስፋዬ ይባላል። ከኤደን ገረመው ጋር ቆይታ አድርገዋል።
እኛ ምናድገው ሌሎችን በማንሳት ነው፣ የራሳችንን ችግር በራሳችን መፍታት እንችላለን በማለት ከ6000 በላይ ወጣቶች ወጣት ለወጣት በሚል ስብስብ ስር ተመዝግበው የሙያ ልውውጥ፣ የእርስ በርስ የሐሳብ ድጋፍ፣ የልምድ ልውውጥ፣ የስልጠናዎች፣ የትስስር መድረኮችና የስራ ፍለጋና የቀለመጠይቅ ስልጠናዎችን እየወሰዱ ይገኛሉ። የዚህ መድረክ መስራች ቃልወንጌል ተስፋዬ ወጣቶች የራሳቸውን የሆነ ችግር በራሳቸው መወጣት ይችላሉ ይላል።
ነው አብዛኛው ችግር የተንጸባረቀ ያለው ወር የሚፈጠሩ ችግሮች ወጥቶ ዛናል። ግን ወጣቱም ራሱ የራሱ መፍትሄዎችን ማመንጨት ይችላልና እንደ ትልቅ ራዕይ ላይ የምታዩ ራሱን ችግር በራሱ ይፈታል ነው። በተለያዩ የድጋፍ ሰጪ ድርጅቶች ላይ ትኩረት ማደርገው ደግሞ በእነሱ ለመደገፍ ጥረት ማደርገው አጀንዳ ማራመድ ማለት ወጣት ለወጣት ዋና ዓላማው እኛ የምናደርገው ሌሎችን በማንሳት ነው የሚል መፈክራለሁ። ሁሉም ያለውን ሲያካፍል አሁን አባላቱ ራሱ ወደ 6000 በላይ ደርሰዋልና እነዚህ 6000 ወጣቶች ራሳቸው ያላቸው ነገር ሲያካፍሉ በጣም ብዙ ድል ይኖራል ማለት ነው። ሁሉም ሰው ያውቀው ይሄዳል ይሄን ነገር እንዴት መግባት እንዳለበት ህክምናው ዘርፍ ሊሆን ይችላል የስነ ጥበባት ሊሆን ይችላልና የበተለያየ ዘርፍ ያለው ነው።
ከአዲስ አበባ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ተመርቆ ከወጣ በኋላ ስራ ለማግኘት ብዙም ያልፈጀበት ቃልወንጌል ወጣቶች ላይ በሚሰራ ፕሮጀክት ስር ወደ ጅማ ዩኒቨርሲቲ ተጉዞ ያገኛቸው ወጣቶች ስለ ስራ ፈጠራ ስለምድልውጥ የነበራቸው ሐሳብ የሁሉም ወጣት ሐሳብ ቢሆንና ይህንን ነገር ብንጋራው ወደሚል ነገር እንደሄደ ይናገራል። ከዚህ በመነሳት ወጣት ለወጣት በሚል ዓላማ ተመርቀው የወጡ ወጣቶች እርስ በራሳቸው እየተረዳዱ ስራ የሚፈልጉበት ተገናኝተው የሚወያዩበትና ትስስር የሚፈጥሩበት መድረክ ከተለያዩ አጋር ድርጅቶች ጋር በመነጋገር ፈጠረ።
በዋናነት ወጣት ለወጣት የሚሰራባቸው መንገዶች አንደኛው ፍራጥነትን መቅረፍ ነው። ወጣት ባለሀብቶች አሉና እነዚህ ወጣት ባለሀብቶች ሌሎች ወጣቶች ላይ ዩኒቨርሲቲ ያደርጉ ኦር ደግሞ ድርጅታቸው ውስጥ የተሞክሮ ስልጠና አለች እንደ ኢንተርንሺፖች ምናምን እንዲሰጡ ማመቻቸት፣ ሁሉም ወጣት በያለበት በየድርጅቶች ውስጥ ሌላ ተጨማሪ እድል እንዲፈጠር ማድረግና በዋናነት ስራ ቀረፊታ ላይ ነው የምንሰራው። ብዙም ተሳክቶልናል። እሱ ላይ በዩኔስኮ ኤግዛምፕል ብሰጥልሽ ዩኔስኮ እድል አለ ብቻ ሳይሆን የምንለው አንድ ወጣት እንዴት ዩኔስኮ መግባት እንዳለበት መንገዱን ማሳየት፣ ቀነ ገደቡን ማሳወቅ፣ ማንጋ ማመልከት እንዳለበት፣ እንዴት አርጎ መከታተል እንዳለበት የሚለውን ነገር ማሳወቅ። ፕሮጀክቱን የምንቀርተው ራሳችን ነን። ለምሳሌ የመጀመሪያው ወር ላይ የአየር ንብረት ለውጥ ዙሪያ እና የአካባቢ ጥበቃ ላይ ከሆነ ብለን ወሩን የቀረጥ ነው። በዛ ዙሪያ ላይ ያሉ ጠንካራ ወጣቶችን ቦታው ላይ ቀርተን ድርጅቶች ሊሆን ይችላሉ የምናዘጋጅበት መድረክ ነው። ስለዚህ በየወሩ የፕሮግራሞች አሉ፣ ወጣቶቹን በአካል ሰብስበን የምናገኝበት ማለት። ሁለተኛው ደግሞ ዌብሳይትም አለን፣ ቻናሎች አሉ እንደ ቴሌግራም አይነት አለ፣ የተለያየ ሚዲያ እንጠቀማለን። ከዛ ውጪ ደግሞ ፕሮግራሞቹ ይቀርጻሉ። እነዚህ ነገሮች መድረስ ለማይችሉ ወጣቶች ለምንልክላቸው አለተን ካሉበት ቦታ ሆኖ ያንን ነገር እንዲማሩ እናደርጋለን።
በዚህ ፕሮግራም ላይ ተመዘገቡ ወጣቶች ተገናኝተው ሐሳብን ከመካፈል በዘለለም የተለያዩ የስልጠናና የትምህርት እድሎችም እንደሚያገኙ ቃልወንጌል ያክላል።
ፕሮግራሙን የተሳተፉት ሰዎች ወጣቶች ብዙ ናቸው። በእርግጠኝነት ከ6000 ከ1000 በላይ ተሳትፏል በቀጥታ ማለት ነው። በስድስት ወር ውስጥ የተመዘገበው ነገር ምንድነው? ወደ 28 ልጆች ስራ አግኝተዋል። ከዛ በተጨማሪ ደግሞ ወደ 16 ልጆች የውጭ ሀገር ፕሮግራም አግኝተው ሄደው ሰልጥነው መጥተዋል። ስለዚህ ይህ ነው ያለው በግልጽ ስናስቀምጠው በወረቀት ማለት ነው።
የፕሮግራሙ ተሳታፊ የሆነችው ሩት ክንፈም በዚህ ፕሮግራም ላይ በመሳተፌ ከኔ ጋር ተመሳሳይ ፍላጎት ያላቸው ወጣቶችንና የዓለም አቀፍ የውድድር መድረክን አግኝቼ መሳተፍ ችያለሁ ትላለች።
ወጣቶችን ተጠቅመሽ ብቲ አንደኛ ነገር እቀፍን አግኝቻለሁ። በጣም ብዙ የሚያዘጋጁት ዝግጅቶች ወጣት ተኮር ናቸው። እኔ የምናገኘ መሰለሽ በወጣት ለወጣት ቴሌግራም ቻናል ምክንያት አንድ ስልጠና እድል አለ። እዛ ስልጠና ላይ ሄድኩኝ። ከዛ በኋላ የኢግናይት አፍሪካ የሚባል ውድድር አለ፣ የተሻለ ኢንተርፕራይዝ ውድድር አለ፣ እዛ ላይ እንሳተፋለን። እሺ አልኩኝ። የዛው የወጣት ለወጣት ተሳታፊዎች ናቸው። ከዛ ተመዘገብን። እዛ ውድድር ላይ የኛ የቀረብልን ፕሮፖዛል ለውጭ ሀገር ላክን ከአፍሪካ ውስጥ 19ኞቹ እኛ 8ኞቹ ነው አሸንፈናል። እና ይሄ ራሱ ለእኛ ትልቅ እድል ነው። ወጣት ለወጣት የሚያዘጋጀው መድረስ አይኖር ኖሮ
ሙልቀን አንተነህም የሩትን ሀሳብ ይጋራል። በዚሁ ፕሮግራም ላይ በመሳተፉ ስልጠናዎችና የስራ እድል እንዳገኘ ይናገራል።
በመጀመሪያ ያው ወጣት ለወጣት በማህበራዊ ድረገጽ ነበረ እድሉን መጀመሪያ ያገኘው ለመሳተፍ። በኋላም እዛ ላይ ከግሩፕ አባላቶችና መስራቾች ጋር በመተዋወቅ እንዲሁም እኔም የበኩሌን አስተዋጽኦ ማድረግ ጀመርኩኝ ማለት ነው። ወጣት ለወጣት ሰብሰብ ላይ መሳተፍ ከጀመርኩ በኋላ የተለያዩ ስልጠናዎች ላይ ለመካፈል ችያለሁ። የኤራዝመስ በአውሮፓ ህብረት ስር በሚተዳደር የስኮላርሽፕ እና የትሬኒንግ ፕሮግራም አሰልጥነው ነበረ። ከዚህ በተጨማሪ የተለያዩ የስራ እድሎች ይወጣሉ። እዛ ላይም በመለጠፍ ነው አሁን የሚሰራውን ስራ ያገኘሁት።
በመጨረሻም ቃል ወንጌል ወጣት ለወጣት ወደፊት አድማሱን አስፍቶ ወጣቶች የችግር ሳይሆን የመፍትሄ ሀሳቦችን ይዘው እንዲገኙ በአገር አቀፍ ደረጃ የመስራት ሀሳብ እንዳለው ተናግሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው።
ኤደንና እንግዶቿን እናመሰግናለን። አሁን የሰባዊ መብት አያያዝ በኢትዮጵያ በቁጥጥር ስር ላይ ባሉ ሰዎች ላይ የሚደርስ የሰባዊ መብት ጥሰት የሚታዩ ክፍተቶች ሊስተካከሉ እንደሚገባ የኢትዮጵያ ሰባዊ መብት ኮሚሽን አሳሰበ። ኮሚሽነሩ አቶ ዳንኤል በቀለ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደገለጹት በቅርቡ ምዕራብ ወለጋ አይራ ወረዳ ላይ ወጣት ገመቹ ጋሮምሳ ላይ ተፈጸመ የተባለው ግድያ ተጣርቶ መቅረብ እንዳለበትም ተናግረዋል። ዘጋቢያችን ሙክታር ጀማል ነው አቶ ዳንኤልን ያነጋገረው።
ገመቹ ጋሮምሳ የሚባል ምስራቅ ወለጋ አይራ ወረዳ ውስጥ በጸጥታ ኃይሎች ቁጥጥር ስር ውሎ ነበረ የተባለ ፎቶውም በማህበራዊ ሚዲያዎች ላይ ታይቶ የነበረ በኋላ ደግሞ መሞቱ የተገለጸ ሰው ጉዳይ ነው። የጸጥታ ኃይሎች ሊያመልጥ ሲሞክር እርምጃ ተወስዶበታል የሚል ሀሳብ በአንድ በኩል ተገልጿል። በሌላ በኩል ደግሞ የሟች ቤተሰቦች አስከሬኑን ጫካ ውስጥ ወድቆ አግኝተናል ብለዋል። ስለዚህ ሙሉ ለሙሉ አጣርተን መደምደሚያ ላይ የደረስንበት ባይሆንም እንኳን እንደተባለው ሊያመልጥ ሲሞክር ተገድሏል ከተባለ አንደኛ በምን አይነት ሁኔታ ሊያመልጥ ሲል እንደተገደለ ሊጣራ የሚገባው ጉዳይ ነው። ሁለተኛ ሊያመልጥ ሲል በጸጥታ ኃይሎች ተገድሎ የነበረ ሰው ከሆነ ደግሞ አስከሬኑ ጫካ ውስጥ ወድቆ መገኘት አልነበረበትም። በመንግስት የጸጥታ ኃይሎች ጋር በተፈጠረ ግብግብ ህይወቱ አልፎ ከነበረ አስከሬኑን ለቤተሰቦቹ ማድረስ ይገባ ነበረ እንጂ አስከሬኑ ጫካ ውስጥ ወድቆ አይገባም ነበረ። ስለዚህ አጠቃላይ የነገሩ ሁኔታ የተሟላ መረጃ እና ግልጽነት ስለሚጎለው ከተወሰነ ቀናት በፊት በህይወት መኖሩ ይታወቅ የነበረ ሰው ስለሆነ የአሟሟቱ ሁኔታ በተገቢው ሁኔታ ሊጣራ እና ሊረጋገጥ የሚገባ አይነት ሆኖ አግኝቼዋለሁ።
በተለይ አንድ ሰው በህግ ጥላ ስር ከዋለና በቁጥጥር ስር ከዋለ በኋላ የአንድ ታሳሪ መብቶች ምንድን ናቸው? እስከ ምንድን ነው ያለው መብት?
በዓለም አቀፍ የሰብአዊ መብት ድንጋጌዎች በኢትዮጵያ ከመንግስትም በሌሎች ማስተባበነት ባላቸው ህጎች የታሰሩ ሰዎች መብት በመባል የሚታወቁ በርካታ ሰብአዊ መብቶች አሉ። የታሰሩ ሰዎች በህጋዊና ሰብአዊ መብት ባከበረ መንገድ መቆየት አለባቸው። ህግና የማንነት አላቸው። ሰብአዊ በሆነ አያያዝ መያዝ አለባቸው። ከሃይማኖት አባቶቻቸው ጋር የመገናኘት መብት አላቸው። ይህንን የመሳሰሉ በርካታ ህገ መንግስታዊ ጥበቃ የተደረገላቸው መብቶች አሉ። ከዚህ በተጨማሪም ደግሞ በአንድ ወንጀል ተጠርጥሮ የተያዘ ሰው በተያዘ በ48 ሰዓት ውስጥ ወደ ፍርድ ቤት ሊቀርብ ይገባል። ፍርድ ቤትም በዋስ ሊለቀቅ የሚገባ ወይም የማይገባ መሆኑ ደግሞ በፍርድ ቤት ተጣርቶ ሊወሰን ይገባል ማለት ነው። ይህንን የመሳሰሉ በርካታ ህገ መንግስታዊ ጥበቃ የተደረገላቸው መብቶች አሉ።
አንድ ሰው በህግ ጠለላ ስር ይያለ የተለያየ መሰል ችግሮች ሲደርስበት በሚመለከተው የመንግስት አካል የሚከተለው ተጠያቂነት ምንድነው? መሰረታዊ የታሳሪው ሰብአዊ መብትን በተመለከተ
በቁጥጥር ስር ወይም በእስር ላይ ያሉ ሰዎች አሁን ቀደም ብዬ የገለጽኳቸው መብቶች ሁሉ አሏቸው። እነዚህ መብቶች በተጣሱባቸው ጊዜ ታሳሪ ሰዎች በቀጥታ በህግ አማካሪዎቻቸው ወይም በቤተሰቦቻቸው አማካኝነት ታስረው ሲገኙ የተጣሱባቸው መብቶች እንዲከበሩላቸው ለፍርድ ቤት አቤቱታ የማቅረብ መብት አላቸው። ለፍርድ ቤቶችም እነዚህን መብቶች የማስከበር ግዴታ አለባቸው። ከዛ የበለጠ ደግሞ የሰብአዊ መብት ጥሰት ተፈጽሞ በሚገኝበት ጊዜ እንደ ኢትዮጵያ ሰብአዊ መብቶች ኮሚሽን ያለ ተቋምም ተፈጽሞ የተገኘውን የሰብአዊ መብት ጥሰት የማጣራት የመመርመርና ተገቢው የእርምት እርምጃ ሊወሰድ ሀሳብ የማቅረብ ኃላፊነትም አለበት።
መሰል ጉዳዮችንም ደግሞ ለማስቀረት ምንድነው መደረግ ያለበት? አቶ ዳንኤል፣
ይህ እንግዲህ ሙክታር በጣም ሰፋ ያለ ጥያቄ ነው። ምናልባት በአንድ ክስተት ጉዳይ እየተነጋገርን ነው እንጂ በአጠቃላይ የሰብአዊ መብት አጠባበቅን በሚመለከት ብዙ ሊሻሻሉ ሊስተካከሉ የሚገባቸው ጉዳዮች አሉ። ይህንን ደግሞ በተለይ ከህግ አስፈጻሚ አካላት ጋር ተቀራርቦ በመስራት ግንዛቤን በማሳደግ በማሳወቅ በማስተማር አሰራሮችን በማስተካከል በመለወጥ ብዙ ሊሰራ የሚገባው ስራ ያለ መሆኑ ይታወቃል። በሌላ በኩል ግን ደግሞ በሰብአዊ መብት ጥሰት የሚጠረጠሩ የሚጠየቁ የህግ አስፈጻሚ አካላትንም ተጠያቂነት ማረጋገጥም ሌላው ዋናው ይቻላል። የዚህ አይነቱ የመብት ጥሰት እየታረመ እየቆመ ሊሄድ የሚችለው አጥፊ የሆኑ ሰዎች ተጠያቂነታቸው ሲረጋገጥ ነው። ስለዚህ ማናቸውም አይነት የሰብአዊ መብት ጥሰት ተፈጽሞ በተገኘ ጊዜ ተገቢው ሙሉ ማጣራትና ጥፋተኛ የሆነውን ሰው ተጠያቂ አድርጎ መያዝ ማረጋገጥ ተጠያቂነትን ማረጋገጥ የዚህ ስራ ዋነኛ አላማ።
አቶ ዳንኤል በቀለ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ይህን ቃለ መጠየቅ ለማድረግ ፈቃደኛ ስለሆኑ በአሜሪካን ድምጽ አድማጮች ስም ከልቤ ላመሰግኖት እፈልጋለሁ።
ሙክታር፣ እኔም አመሰግናለሁ እድሉን ስለሰጣችሁኝ።
አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ በ22 25 እና 31 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን ስርጭታችንን ነው። አሁን ወደ ተከታዩ እናልፋለን። ርዕስ ድህነትና የሀብት ክፍፍል ጥያቄዎች፣ ትኩረት ምዕራብ አፍሪካ። በምዕራብ አፍሪካ ሀገሮች የሚታየው የሀብት ክፍፍል ልዩነት እጅግ አሳሳቢ ደረጃ መድረሱን አንድ ጥናት አመለከተ። በባለጸጎችና በድሆች መካከል የሚስተዋለውም ልዩነት መንግስታት በሚያወጧቸው ፖሊሲዎች ሊጠብ የሚችል ቢሆንም መንግስታቱ ቁርጠኝነት ይጎላቸዋል ነው የሚለው ጥናቱ። የዚህ ከባድ የተሰኘ ችግር መፍትሄ በእነኚህ ሀገሮች ውስጥ በሚካሄድ ጥናት እንደሆነም እነኚሁ ተመራማሪዎች ጠቁመዋል። መለስካቸው አመሃ ዝርዝሩን ይዟል።
ኦክስፋም የተሰኘው ዓለም አቀፍ ድርጅት በምዕራብ አፍሪካ ሀገሮች ባደረገው ጥናት ያወጣው ዘገባ እንደ አውሮፓውያን ዘመን አቆጣጠር በ2063 የአፍሪካ ሀገር ሁሉን አቀፍና የማያቋርጥ ብልጽግና የሚታይባት እንድትሆን በአፍሪካ ህብረት የተያዘውን እቅድ እውን ለማድረግ በአፍሪካ ሀገሮች በተለይም በምዕራብ አፍሪካ ሀገሮች በቂ ሥራ እንዳልተሠራ አመለከተ። የህብረቱ የ2063 አጀንዳ ተብሎ በሚታወቀው እቅድ እንደተመለከተው በአፍሪካ የተመዘገበው ብልጽግና አፍሪካውያንን በአብዛኛው ያጠቃልል አይደለም። ወጣቶችን፣ ሴቶችንና ሕፃናትን ወደ ጎን የገፋ እንደሆነም ይኸው ጥናት ይተነትናል። በ2018 ዓ.ም በአፍሪካ ፈጣን የኢኮኖሚ እድገት ካስመዘገቡት የመጀመሪያዎቹ 10 አገሮች መካከል 6ቱ ከምዕራብ አፍሪካ ነበሩ። ባለፉት 2010 ዓመታት በአካባቢው ታየው የኢኮኖሚ እድገትም አስደናቂ ነበር። ከነዚህ መካከል በጥቂቶቹም ይህ እድገት የድህነቱን መጠን ቀንሶታል ይላል የኦክስፋም ዘገባ። ይሁንና በአብዛኛዎቹ ሀገሮች ይህ ታይቶ የማይታወቅ ምጣኔ ሀብታዊ እድገት የተጠቀመው እጅግ በጣም ጥቂቶችን ብቻ ነው። በእነዚህ አካባቢ ያለው ኢ እኩልነት በእጅጉ ቅጥያጣና መጠኑን ያለፈ እንደሆነም የሚዘረዝረው ዘገባ በምዕራብ አፍሪካ ካለው ህዝብ 100% ብቻ የሚሆኑት ሰዎች የያዙት ሀብት ሌላው የአካባቢው ሰው ካለው ሀብት ይበልጣል። በመንግስታቱ ድርጅት የስብሰባ ማዕከል ጥናቱ ሲቀርብ አስተያየታቸውን ከሰጡት መካከል በመንግስታቱ ድርጅት ከአፍሪካ ኢኮኖሚ ኮሚሽን የኢኮኖሚ ጉዳዮች ጽህፈት ቤት አድሪያን ጉቺ መፍትሄ ነው ያሉትን ባጭሩ አስረድተዋል።
The first thing is obviously I've read the report many a time. And what comes out very, very clearly is a clarion call for action.
ይህን ዘገባ ብዙ ጊዜ አንብቤዋለሁ። በመጀመሪያ ጎልቶና ገኖ የሚሰማው ወይም የሚታየው በተግባር የሚደረገው ግልጽ ጥሪ ነው። ፍትሃዊነት በጎደለው አሰራር ላይ የተሰነዘረ ጠንካራ ሙግት ነው። በርግጥም ሙግቱ እንደሚለው ፍትሃዊነት በጎደለው አሰራር የማይለወጥ ማብራሪያ ገጽታ አይደለም፣ በመንግስታት ፖሊሲ አማካኝነት ሊለወጥ የሚችል ገጽታ እንጂ።
የኦክስፋም ጥናት ለታዳሚው አቀረቡት የድርጅቱ የፕሮግራም አማካሪ ሚስተር ኩዌሲ ደብሊው ኦቤንግ ጥናቱ ችግሮችን ብቻ ተንትኖ የተዘጋ እንዳልሆነ ተናግረዋል። መፍትሄ ነው የሚለውንም ሐሳብ ለአካባቢም ሆነ ለአህጉር አቀፍ ድርጅቶች እንዲሁም ለተናጠል ሀገሮች እንደሚሰጥ ገልጸዋል። ከነዚህም ምክረ ሐሳቦች መካከል መንግስታት በማህበራዊ አገልግሎት ዘርፎች ለምሳሌ በትምህርት በጤና እንዲሁም በግብርና ዘርፎች ከፍ ያለ ገንዘብ ማፍሰስ ይኖርባቸዋል። በእነዚህ ዘርፎች መዋለ ንዋይ ማፍሰስም በመጣኔ ሀብቱ መዋቅራዊ ለውጥ ሊያስከትል እንደሚችል ኦቤንግ ጠቁመዋል። ይህን በሀብታሞችና በድሆች መካከል የተፈጠረውን የሀብት ልዩነት ለማጥበብ የየአገሩ መንግስታት ያላቸው ሚና ከፍተኛ እንደሆነ ያመለከቱት ኦቤንግ በመጨረሻ ይህን ብለው ነበረ።
መንግስታት ምርጫ አላቸው። ያ ምርጫ አንድም በሀብታሞችና በድሆች መካከል ያለው ልዩነት ለማጥበብ በወጉ የተወጠነና በገቢ መጠንም የሚጨምር ግብርና አሰራርን ተግባራዊ ማድረግ፣ ፍትሃዊነት የጎደለው አሰራርን በሚያፈርሱ ፖሊሲዎች ላይም መዋለ ንዋይ ማፍሰስ፣ በተለይም ነጻና ጥራታቸውን የጠበቁ ጾታን ከግምት ያስገቡ ማህበራዊ አገልግሎቶችንና ማህበራዊ የድህነት ጥበቃን መዘርጋት፣ የሴቶችና የሰራተኞችን መብቶች ማስጠበቅ፣ በግብርና ላይ መዋለ ንዋይ ማፍሰስ፣ በተለይ የወጣቶችና የሴቶችን ጉዳይ በወጉ ማጤን ወይም መመልከት ናቸው። በተለይ የወጣቶችና የሴቶችን የመሬት ባለቤትነት መብት ማስከበር፣ ባለጸጋና እኩልነት የሰፈነበትን አፍሪካን ለመገንባት ያስችላቸዋል። ወይም መንግስታቱ ይህን ቀውስ አይተው እንዳላዩ ሊያልፉት ይችላሉ። እንዳለመታደል ሆኖ ግን ትክክለኛ ምርጫ የመረጡት ጥቂት መንግስታት ብቻ ናቸው። ስለዚህ ይህን በጽኑ መታገል ይኖርብናል። አለበለዚያ በሚቀጥሉት ጥቂት ዓመታት መፈራረሳችን አይቀርም።
የሀብት እኩልነት ከሚታይባቸው አፍሪካ ሀገሮች መካከል ወይንም ፍትህ አልባ ብልጽግና ገኖ ከሚታይባቸው መካከል አንዷ ደቡብ አፍሪካ ናት። ከደቡብ አፍሪካ ጆሃንስበርግ ከዊተርስ ራንድ ዩኒቨርሲቲ የታደሙት ፕሮፌሰር ኤድዋርድ ዌብስተር ስለ ደቡብ አፍሪካ እኩልነት በሀብታሞችና በድሆች መካከል ስላለው ልዩነትና ኢፍትሃዊ ብልጽግና ዘርዝረዋል። በመላው ዓለም የሚታየውን ሁኔታ በማስረጃና በአስረጅ ካርታዎች እያመለከቱ ያብራሩት ፕሮፌሰር ዌብስተር ድህነቱ የተከማቸው በደቡባዊ የዓለም ንፍቀ ክበብ ሆኖ ሳለ ይህ ኢኩልነት የሚጠናው ግን በሰሜናዊ ንፍቀ ክበብ በአውሮፓ በተለይም ኖርዲክ ተብለው በሚጠሩት አገሮች መሆኑ ሊፈቱት ያልቻሉት እንቆቅልሽ ሆኖባቸዋል። አክለውም ፕሮፌሰሩ ይህን ይላሉ።
አስቀድሞ የተደረሰው ድምዳሜዎች ለአውሮፓ ብቻ የሚሆነው ለመላው ዓለም ይሆናል የሚለው እሳቤ ነው። ስለሆነም በሰሜን ያለው የፍትህ አልባ እኩልነት አስተሳሰብ ለደቡብ ይሆናል። የኛ ሙግድ ደግሞ የደቡቡ ልዩ የሆነ ታሪካዊና ባህላዊ ገጽታዎች የደቡቡን ፍትህ አልባ እኩልነት ይቀርጹታል። ስለዚህም የፍትህ አልባ ብልጽግናን መሰረት ጥናት ወደፊት ፈቀቅ ለማድረግ ከፈለግን በእኛ ልዩ ታሪክና አውድ ማተኮሩ መሰረታዊ ጉዳይ ነው። ለኔ እንደሚታየኝ ደቡብ አፍሪካ ፍትህ አልባ ብልጽግና የነገሰባት የሆነችበት ትልቁ ጉዳይ ወይም ምክንያት በአካባቢያችን የነበረው የሰፋሪ ቅኝ አገዛዝ ታሪክ ሳቢያ ነው።
በኢትዮጵያም ባለፉት 10 ዓመታት ተገኝቷል የተባለው የኢኮኖሚ እድገት ፍትሃዊ አይደለም የሚለው ሙግት ከሙግት አልፎ ያለፉትን ጥቂት ዓመታት ቀውስ እንዳስከተለ ብዙዎቹ የምጣኔ ሀብትም ሆነ የፖለቲካ ተመራማሪዎች የሚስማሙበት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። አድማጮች፣ ወደ መጨረሻው ቅንብር ነው የምንሻገረው። የህብረተሰብ ጤና አያያዝን ይመለከታል። ባለፈው ዓመት በኢትዮጵያ በተለያዩ አካባቢዎች የተከሰቱ ወረርሽኞችንና በአጠቃላይ የአገሪቱን ጤና አጠባበቅ ይዞታ መለስ ብሎ የሚቃኝ ዝግጅት ነው። ከአንድ የህብረተሰብ ጤና አጠባበቅ ብሔራዊ ተቋም ባለስልጣን ጋር የተጀመረ ቃለ ምልልስ ነው። አቶ መስፍን ወሰን በኢትዮጵያ ህብረተሰብ ጤና አጠባበቅ ኢንስቲትዩት የህብረተሰብ ጤና አደጋዎች ቅኝትና ምላሽ ተባባሪ ዲሬክተር ናቸው። የጤና ፕሮግራም አዘጋጅና አቅራቢ ሰለሞን አባተ ነው ያወያያቸው። በመጀመሪያው ክፍል ዝግጅታቸው እልባት ካደረጉበት ጀምራሉ።
ወባ ከኢትዮጵያ ትልልቅ መከራዎች አንዱ ነበር ለብዙ ዓመታት እና አሁን ስለ ወባ ብዙ ሲወራ አንሰማም። የነዚህ ወረርሽኞች ያህል ምንድነው ምክንያቱ?
ያው ወባ በወረርሽኝ መልክ የሚከሰትባቸው አካባቢዎች አሉ። ደግሞም ኢንደሚክ የሆኑ በየጊዜው ሪፖርት የሚያደርጉ አካባቢዎች ይኖራሉ። ስለዚህ የወባ ወረርሽኝ አንዳንድ አካባቢዎች ይኖራል። ስለዚህ ከዚህ በፊትም በተለያየ አመት የወባ ወረርሽኞች ይኖራሉ። አብዛኛውን ጊዜ ሩቲንሊ ይህንን ስራ እየሰራን እንገኛለን። ነገር ግን አሁን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከጤና ጥበቃ ሚኒስቴር ጋር ሆኖ አንዳንድ ቦታዎች ላይ የተለየ ወረርሽኝ በሚከሰትባቸው አካባቢዎች ላይ የወባን ወረርሽኝ ለመቆጣጠር ሰፊ ስራዎችን እየሰሩ ይገኛሉ።
በዚህ ምክንያት ኢትዮጵያ ወባን ተቆጣጥራለች ነው የሚሉኝ? ወይም የወባን ችግር ተቆጣጥራለች የሚል ግምገማ አላችሁ?
እንደዛ ሳይሆን እቅድ አለ። በእቅዱ መሰረት ስራዎች እየተሰሩ ነው። ነገር ግን ከዚህም በላይ ወረርሽኙን ለማጥፋትና ወባን በአጠቃላይ ከኢትዮጵያ ለማጥፋት ሰፊ ስራዎች ያስፈልጋሉ።
እንደሱ አይነት እቅድ ተይዞ እንደነበረ አስታውሳለሁኝ።
አዎ፣ በዛ እቅድ መሰረት ካለንበት ሁኔታ ወደምንፈልገው እቅድ ለመሄድ ሰፊ ስራዎች ስለሚያስፈልጉ እነሱን ስራዎችም እየሰራ እንገኛለን። አስፈላጊ ውጤት ለማምጣት ሰፊ ስራዎች ስለሚያስፈልጉ እነሱ እየተሰሩ ይገኛሉ ማለት ነው። አሁን እየተሰራ ያለ ስራ አበረታች ነው ማለት ይቻላል።
ወባን እንደዚህ መያዝ ከተቻለ ለምን ቺኩንጉንያ እንደዚህ ትልቅ ችግር ሆነ? ተመሳሳይ ይመስለኛል የትንኞቹ የመራባት ሁኔታ፣ የሚገኙበት ሁኔታ፣ የመስፋፋት የመተላለፋቸው መንገድም ተመሳሳይ ይመስላል። እና ይሄ ለወባ ለራሱ ሌላ ስጋት አይፈጥርም?
አዎ፣ የቺኩንጉንያ ወረርሽኝ በተመለከተ በአጭር ጊዜና በተወሰኑ ቦታዎች ላይ ነው የሚከሰተው። በተለይ ትንኛ በፍጥነት ነው የምትራባው። የምትራባውም ሞቃታማ በሆነ አካባቢና በተወሰነ ጊዜ ነው። አሁን በሀገራችን ላይ ያለው የቺኩንጉንያ አውትብሬክ ወይም ወረርሽኝ ድሬዳዋ ላይ ብቻ ነው። ስለዚህ ይህንንም ወረርሽኝ ለመከላከል ሰፊ ስራ እየተሰራ ነው። ነገር ግን የወባ ወረርሽኝ በአንድ ከተማ ብቻም ወይም በአንድ ክልል ብቻም አይደለም፣ በሌሎችም ክልሎች ይኖራል። ስለዚህ ያ የራሱ የሆነ ሰፊ የሆነ ስራ ያስፈልገዋል። ነገር ግን ይሄ አንደኛ ኤደስ የምትባለ ትንኛዋ በጣም በፍጥነት ስለምትራባ ያንንም መራቢያ ስራውን ኬሚካል ርጭት በማድረግ በአፋጣኝ መቆጣጠር ይቻላል። ነገር ግን የወባ በሽታ ያለ ጂኦግራፊ በጣም ሰፊ ስለሆነ ሰፊ ስራ ያስፈልገዋል ማለት ነው። ለዚያም ደግሞ የቅድመ ዝግጅት ስራዎች እየተሰሩ ይገኛሉ። እንደ ቺኩንጉንያ ወረርሽኝ እንደምንሰራው ለወባ ወረርሽኝም አሁን ወቅቱ እየመጣም ስለሆነ በተለይ ከመስከረም ጀምሮም እንደዚህ ሰፊ የሆነ አጋላጭ ሁኔታዎች ሊኖሩ ስለሚችሉ ያንን ሰፊ ስራ ከአሁኑ
ቅድመ ዝግጅት በማድረግ እየሰራን እንገኛለን።
የጤና ጥበቃ ሚኒስትር ወደ ድሬዳዋ ሄደው በነበረ ጊዜ በተከፈተ መድረክ ላይ ከ30,000 እስከ 60,000 የሚሆን ሰው ለቺኩንጉንያ ተጋልጦ ሊሆን እንደሚችል ሲነገር ነበረ። 30,000 የሚጠጋ ሰው የተመዘገበ ነው እንደሰማሁት በተሰጠው መግለጫ ላይ። እንዴት ነው የምትደርሱት ይሄንን ሰው? እንዴት ነው ህክምና እንዲያገኝ መከላከል እንዲችልና 60,000 ከደረሰ የማይዛመትበት ምክንያት አይታይምና ከዛ ወደ ሌሎች አካባቢዎችና ወደ አልተያዘው ሰው እንዴት ነው የምትደርሱት? ሰውን እንዴት ነው ህክምና የሚያገኘው?
አሁን እስካሁን ድረስ እንግዲህ ወረርሽኙ በድሬዳዋ ከተማ ከተከሰተ ከሐምሌ 28 ጀምሮ ነው። ከሐምሌ 28 ጀምሮ 32,773 ሰዎች በዚህ በሽታ ተይዘዋል። ዋናው መንስኤ ደግሞ ምቹ የሆነ የአየር ንብረትና የዝናቡ መንስኤ ነው። ይህንንም ስራ ለመስራት በተለይ ኢንስቲትዩቱ የባለሙያዎችን ቡድን በቦታው መድቦ በመገኘት የተቀናጀ ምላሽ በመስጠት ላይ የሚገኝ ሲሆን የመድኃኒትና የቁሳቁስ ድጋፍ ለከተማ አስተዳደሩ ድጋፍ እያደረገ እንገኛለን። ከዚህም ባሻገር ወረርሽኙን በፍጥነት ለመቆጣጠር የህክምና ቡድንም ወደ ቦታው ለመላክ ችለናል። ከዚያ ባሻገር ደግሞ ወደ ሌሎች ክልሎች እንዳይዛመቱ የቅድመ ዝግጅት ስራዎች እየተሰራ ይገኛል። ለምሳሌ በኦሮሚያ ክልል፣ በሐረሪ ክልልና በሶማሌ ክልል በሽታው እንዳይስፋፋ አንደኛ ትንኛ የምትራባበትን አካባቢ የመለየት ስራና ደግሞ ትንኛ እንዳትራባ ህብረተሰቡን ግንዛቤ እንዲኖረው በሽታው ከተከሰተ ደግሞ በቂ የሆነ የመድኃኒት አቅርቦት እንዲኖር የቅድመ ዝግጅት እቅድ ወጥቶ በክልሎች እንዲሰሩ እያደረግን ይገኛል።
ቺኩንጉንያ ብዙ ሰው እየገደለ ነው የሚል አቤቱታ ይሰማ ነበረ በተወሰነ ጊዜ። እናንተ ግን ምንም የሞት አጋጣሚን አልተናገራችሁም። ምን ይላሉ እርሶ?
እስካሁን ድረስ አስፈላጊውን ሕክምና እስከተደረገለት በቺኩንጉንያ የተያዘ ታካሚ ለሞት አልዳረገውም። ስለዚህ እና አስፈላጊውን የሆነ ሕክምና የመድኃኒት አቅርቦት የሕክምና ባለሙያም ስልጠና ወስደው በየጤና ተቋማቱ ሕክምና የሚሰጥ እያደረግን እንገኛለን። የቅንጅት የበሽታ ቅኝት እና አደጋ ስራውን በማጠናከር ቶሎ ወደ ሕክምና ቦታ እንዲሄዱና ሕክምናውን እንዲያገኙ እያደረግን እንገኛለን። ስለዚህ አንደኛው የህብረተሰብ ጤና ቅኝቱ መጠናከሩ ታማሚዎች ቶሎ ወደ ሕክምና ሄደው አስፈላጊውን ሕክምና እንዲያገኙ እያደረግን እንገኛለን። ባለን ሪፖርት ደግሞ እስካሁን ድረስ ምንም አይነት የሞት ክስተት እንዳልተገኘ የሚያሳይ
ያ የሚሉትን ሕክምና ካላገኘ ሰው ምንድን ነው የሚያጋጥመው?
ሕክምናውን ቢያገኝ የተሻለ ማገገም ሊኖር ይችላል።
ፈጥኖ ማለት ነው?
ነገር ግን ፈጥኖ ያገግማል። ሕክምናውን ካላገኘ ደግሞ ሌሎችም ተጓዳኝ የሆኑ ህመሞች ሊኖሩ ይችላሉ። ነገር ግን እንዳለን መረጃ ሳይንሱም የሚለው የቺኩንጉንያ በሽታ ገዳይ በሽታ አይደለም። ማክሲመም እስከ 5 ቀን ድረስ ከፍተኛ የሆነ የራስ ምታት፣ ከፍተኛ የሆነ ትኩሳት፣ የመገጣጠሚያ ቁርጥማት እና ሌሎች ምልክቶች ሊታዩ ይችላሉ። እነዚህ ምልክቶች ደግሞ በመድኃኒትና በህክምና በመቀነስ ቫይረሱን መከላከል ይቻላል ማለት ነው።
አቶ መስፍን፣ እስቲ ወደ ኮሌራ ልመለስና ደግሞ በዚህ አመት የት አካባቢ ነው ኮሌራ ተስፋፍቶ አስግቶ ያገኛችሁት?
እንግዲህ በዚህ አመት በሽታ ከተከሰተ ጊዜ አንስቶ ከ1,150 ሰዎች በላይ በበሽታው ተጠቅተው የነበረ ሲሆን እንደ አብዛኛው አማራ ክልል፣ ኦሮሚያ ክልል፣ በትግራይም፣ በደቡብ ክልል እና አዲስ አበባ በሽታው ተከስቷል ወይም ወረርሽኙ ተከስቷል። አስፈላጊውን ሕክምና በማድረግ የበሽታ ቅኝትና አሰሳ በመስራትና ሊያጋልጡ የሚችሉ መንስኤዎችን በመቀነስ በሽታውን በአብዛኛው ክልሎች ለመቆጣጠር ችለናል እና ነገር ግን ይህንን በሽታ ለመቆጣጠር እስካሁን ድረስ 19 ሰዎች በዚህ በሽታ ወይም በዚህ ወረርሽኝ ምክንያት ህይወታቸውን ማስተዋል
በእነዚህ በጠቀሷቸው አካባቢዎች ማለት ነው። ድምሩ
አማራ ክልል፣ በኦሮሚያ ክልል፣ በአፋር ክልል አካባቢ በኮሌራ ምክንያት የሰው ሞት ተመዝግቧል ማለት ነው።
ለመሆኑ ምላሻችሁ ምንድን ነው የሚመስለው? እንዴት ነው የምታስተባብሩት? ምንድን ነው የምታደርጉት? ኮሌራ በሚከሰትበት ጊዜ ምንድን ናቸው ስልቶቻችሁ የመቆጣጠሪያ?
አንደኛ እንግዲህ እስከ ወረዳ ድረስ የተደራጀ የህብረተሰብ ጤና አደጋ ባለሙያ አለ። ይሄ ባለሙያ በየቀኑ ወዲያውኑ ሪፖርት የሚደረግ በሽታ ነው የኮሌራ በሽታ። ስለዚህ ምልክቱን ካየ ወይም በአካባቢው ኮሌራ ሊመስል የሚችል ታማሚ ካለ ወዲያውኑ ለአስፈላጊ አካል ሪፖርት ያደርጋል። ኤችአይኤም ይሄ ቶሎ ይደርሰው እና አስፈላጊውን የኢንቨስቲጌሽን ወይም የመመርመር አውትብሬክ ኢንቨስቲጌሽን ወይም አውትብሬኩን የመመርመር ስራ።
አውትብሬክ ማለት የወረርሽኙን መቀስቀስ ማለት ነው።
ያ የወረርሽኙን መቀስቀስ ስራ ይመረምራል ማለት ነው። ከተመረመረ አውትብሬኩ ካለ ወደ ምላሽ ስራ ይገባል ማለት ነው። እንግዲህ ምላሹ ምንድን ነው? አንደኛ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ደረጃ ለዚህ የተቋቋመ የድንገተኛ በሽታዎች
ማዕከል አለ። ይሄ ማዕከል በየጊዜው ወረርሽኙ የሚከሰትባቸው አካባቢዎችን ቅኝት እየሰራ አስፈላጊ እርምጃና የምላሽ ስራ እየሰራ መሆኑን ያረጋግጣል ማለት ነው። እንግዲህ ወረርሽኙ ሲከሰት አንደኛ ወረርሽኙን የማረጋገጥ ስራ ነው። ሁለተኛ ደግሞ ወረርሽኙ ከተረጋገጠ ቀጥታ ወደ ምላሽ ስራ መስራት ነው። እንግዲህ የምላሾቹ ስራዎች አንዱ ታካሚዎች ወይም ህመምተኞች ሌላ ታካሚ ወይም ሌላ ሰው ከማስተላለፋቸው በፊት ወደ ተለያየ ህክምና ጣቢያ በመውሰድ አስፈላጊውን ህክምና እንዲያገኙ የማድረግ ስራ ሲሆን፣ ሌላው ደግሞ የመጸዳጃ ቤት አቅርቦት፣ ግልና የአካባቢ ንጽህና ስራዎችን፣ በቂ የሆነ ውሃ አቅርቦት እንዲኖር ግብረ ኃይል በማቋቋም በየወረዳ ሊሆን ይችላል፣ በክልል ደረጃ ግብረ ኃይል አቋቁሞ አጋላጭ የሆኑ መንስኤዎችን የመቀነስና በመንስኤዎቹ መሰረት አስፈላጊውን ምላሽ በወረርሽኙ የመስጠት ስራ እየሰራን እንገኛለን ማለት ነው። ከዚህ ባሻገር ደግሞ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ወረርሽኙ ወዳለባቸው ቦታዎች ባለሙያዎችን ከክልሎች ጋር በመላክ የመድኃኒት አቅርቦት፣ ሌሎች የህክምና ቁሳቁሶችን ወረርሽኙ ወዳለበት አካባቢ በማንቀሳቀስ አስፈላጊ ህክምና እንዲሰጥ የማድረግና መንስኤዎቹ ደግሞ እንዲቀንሱ ከግብረ ኃይሉ ከውሃ ከውበትነት ከሌሎችም ሴክተር መስሪያ ቤቶች ጋር መተባበር እየሰራ ይገኛል ማለት ነው።
ምን ያህል ፈጣን ናችሁ ለመሆኑ? እንደዚህ አይነት ሁኔታ ሲከሰት በቀን በጊዜ ቢተረጉሙልኝ በምን ያህል ጊዜ ፈጥናችሁ ትደርሳላችሁ ለምላሽ?
ከወረዳ እስከ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ድረስ የህብረተሰብ ጤና አደጋ አለ። እንግዲህ ምላሹ የሚሰጠው በእኛ ብቻ አይደለም፣ በክልልም የህብረተሰብ ጤና አደጋ ቡድን አለ፣ በዞን ደረጃም የህብረተሰብ ጤና አደጋ ቡድን አለ፣ በወረዳም ደረጃ በክልልም ደረጃ ማለት ነው። እነዚህ ቡድን ጋር በመተባበር በሰላሳ ደቂቃ ውስጥ ሪፖርት መደረግ መቻል አለበት።
በሰላሳ ደቂቃ ውስጥ ሪፖርት መደረግ መቻል አለበት
እስከኛ ድረስ በሁለት ሰዓት ውስጥ ይደርሳል። ስለዚህ ከክልሎች ዞኖች ጋር በመተባበር ሪስፖንሱ በተቻለ መጠን ወዲያውኑ እንዲሰጥ ይደረጋል ማለት ነው።
በሁለት ሰዓት ውስጥ እናንተ ጋር ከደረሰ በኋላ ምን ያህል ጊዜ ይፈጃል ያንን ምላሽ ማንቀሳቀስ?
እንግዲህ አንደኛ የማስተባበር ስራ ነው የምንሰራው እኛ ከክልሎች ጋር ሆነን ነው። ክልሎች አንደኛ ካፓሲቲ እንዲሆኑና ክልሎች ምላሽ እንዲሰጡ ነው የምናደርገው። እኛ ደግሞ ከእነሱ ጋር በመተባበር አስፈላጊውን እርዳታ እንሰጣለን ማለት ነው። ስለዚህ አንደኛ እኛ ወረርሽኝ ያለበት ቦታ ላንሄድ እንችላለን። ነገር ግን ክልሎች፣ ዞኖች እዚህ አካባቢ ሄደው አስፈላጊውን የሆነ እርምጃ ወይ የምላሽ ስራ እየሰሩ መሆኑን እናረጋግጣለን።
Be mad.
አድማጮች አሁን የዜና ማጠቃለያ እንበባል። ዲሞክራቱ የዩናይትድ ስቴትስ ተወካዮች ምክር ቤት የስለላ ጉዳይ ኮሚቴ ሊቀመንበር የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከዩክራይኑ ፕሬዝዳንት ጋር በስልክ ተነጋገሩ ስለተባለው ጉዳይ ሚስጥር አወጣ ከተባለው ተቆርቋሪ ዜጋ ለመስማት ስምምነት ላይ መደረሱን ገለጹ። በአስር ሺዎች የሚቆጠሩ ሩሲያውያን ቀዝቃዛ አየርና ዝናብ ሳይበግራቸው በማዕከላዊ ሞስኮ አደባባይ ተሰልፈው ውለዋል። የአካባቢ ምርጫዎችንና አጠቃላይ የሀገሪቱ የፖለቲካ ስርዓትን ኢላማ ያደረጉ የተቃውሞ ሰልፎች ሲካሄዱ የቆዩ ሲሆን ተቃዋሚ ቡድኖች ሲታይ የቆየውን የተቃውሞ ድባብ ለማጠናከር ነው የተሰባሰቡት ተብሏል። የሆንግ ኮንግ ፖሊሶች ዛሬ በከተማይቱ የግብይት ማዕከል በተካሄደ የዲሞክራሲ ደጋፊ ሰልፍ ላይ እምባስ መጭ ጋዝ ተኩሰዋል። ሰልፈኞቹ ግን ለሆንግ ኮንግ ቆሙ ለነጻነት ታገሉ የሚል መፈክር እያሰሙ የመንግስት መስሪያ ቤቶች ወደሚገኙበት ቦታ አብርተዋል።
አድማጮች የተከታተላችሁት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት አሜሪካ ድምጽ ራዲዮ በየቀኑ ከሚያስተላልፈው ስርጭት ለዛሬ እሁድ የተዘጋጀው አንድ ሰዓት ፕሮግራማችን እዚህ ላይ አበቃ። አስተናገድኳችሁ አሉላ ከበደ ነኝ። ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ እሰናበታለሁ። ነገ ሰኞ ከምሽቱ 3 ሰዓት ላይ መልሰን እንገናኛለን። እኛ በኩል ሰላም